እግዚአብሔር የዘላለም አምላክ ሆይ እናመሰግናለን ስለማንነትህ ስላንተነትህ ተመስገን እግዚአብሔር ሆይ ምሕረትህ ስለበዛልን ያንተ ጥበቃ ስለበዛልን ከእንደገና ደግሞ ሌላ ኦፖርቹኒቲ ስለሰጠህን ከቃልህ እንማር ይህን ጊዜ ስለሰጠህን እግዚአብሔር ሆይ እናመሰግናለን እነሆ አንተ በሰጠህን ጊዜ ክቡር የሆነውን ቃልህ ስለአንተ ዘላለማዊ ሐሳብ ስለአንተ ዓላማ የሚናገረውን እግዚአብሔር አምላኬ ሆይ ዛሬ ደግሞ በአንድ ላይ ልናጠና ልንማር ይሄ ጊዜ ስለሆነልን ተመስገን በምናደርገው ነገር ሁሉ ጌታ ሆይ የእውነት ከውስጣችን ያንተን ነገር እንድንናፍቅና እንድናይ እንዲሆንም እግዚአብሔር አምላኬ ሆይ ይህንን እንድታደርግ እኛነታችን የሰጠህንን ጊዜ ሁሉ ነገር አንተ እንድትከብርበት ለአንተ አሳልፈን ሰጠሃለን እግዚአብሔር ሆይ ይሄ ድንቅ ሆኖልናልና ክብር ምስጋና ውዳሴ ላንተ ይሁን በጌታ በኢየሱስ ስም አሜን እንጀምራለን ያው የመጨረሻው አርስት ነው ዛሬ የምንነካው ከዚህ ፍቴ የነበሩትን አርስቶች ለማስተዋወስ ያህል ስለ እግዚአብሔር የሚለውን ሐሳብ ነው የጀመርነው ከዛም ስለ መንፈስ ቅዱስ በአርስት አይተነዋል ስለ ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ስለ መላእክት ባለፈው መጨረሻ ላይ ያየነው ኦርደር ሊያልን ያየነው ግን እሱን አይተናል ስለ ሰው ተፈጥሮ ስለ ክርስቶስ አዳኝነት ቤተክርስቲያን ምንድናት ወደፊት ምን ይሆናል የሚለውን ዛሬ ደግሞ ዘጠነኛውን ወደፊት ምን ይሆናል የሚለውን አርስት ነው የምናየው ዛሬ ጧትም ሲባል እንደነበረው ዛሬ በጣም ደስ ያለኝ ነገር አንዱ ምንድነው ነገርን መጀመር ቀላል ነው መጨረስ የሚለውና ስንጀምር ዘጠኝ አርስት ብለን እንጀምርለው እግዚአብሔር እንዳስለመደን እንደዚሁ ታማኝ ስለሆነ እግዚአብሔር ደግሞ የመጨረሻውን አርስት እንድንጀምር ዛሬ ደርሷል ማለት ነው just ለማስተዋወስ ያህል ዛሬ አላማዬ እንዴት ነው ትንቢታዊ ጥናት ወይም ስለወደፊት ምን ይሆናል የሚለውን አርስት እንዴት ነው መጀመር ያለብን የሚለውን መሰረታዊውን የሆነውን ነገር ለመስራት ነው አላማዬ የመጣሁት next month ሁለተኛውና ሶስተኛው ሳምንት ኮንፈረንስ ነው የሚሆነው አይኖረንም ስለዚህ ኦገስት ላይ ነው የምንቀጥለው እንደ እግዚአብሔር ፈቃድ ብንኖር ከዛም ደግሞ ሌሎች በሚቀጥሉት ደግሞ ሌላ ትምህርቶች የታቀዱ አሉ አንደኛውን መርጠን እሱን እናደርጋለን ማለት ነው so ስለ እግዚአብሔር ነገር ወደፊት ምን ይሆናል የሚለውን ሐሳብ ስናይ ወይም ደግሞ አሁን እንደጀመርኩት ከማለታችን በፊት consider ልናረጋቸው የሚገቡ ነገሮች አሉ አንደኛው ትንቢታዊ ጥናት ወይም ደግሞ ትንቢታዊ ጽሑፍ መጽሐፍ ቅዱሳችን ላይ ሜጀር የሆነ የእግዚአብሔር ማንነት ስለራሱ እግዚአብሔር የዘላለም ሐሳብ ፈቃዱን የገለጠበት መልእክት ነው ላይክ መጽሐፍ ቅዱሳችን ለሶስት ብትከፍሉት የመጽሐፍ ቅዱስ አይደለም ግን ያው እናጠናበት ኡ ልጆቹ እዚህ ጋር ማስቲካ አርገው ኦኬ እንደዚህ መጽሐፍ አሁን እንደዚህ ለሶስት ብንከፍለው ይሄኛው ፓርት እንደዚህ ይሄኛው ፓርት እንደዚህ ሞር ለስ ለሶስት ብንከፍለው መጽሐፍ ቅዱሳችን እንደዚህ ለሶስት ብትከፍሉት አንድ ሶስተኛው መጽሐፉ በሚጻፍበት ጊዜ ወይም ደግሞ ያዘው ኮንቴንት ትንቢታዊ ጥናት ነው ትንቢታዊ ንግግር ነው ይሄ የእግዚአብሔር ማንነት ዩኒክ በሆነ የተገለጠበት እንደሆነ ልናስተውል ይገባል ሶ ኢሳይያስ ለብናወጣ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 46 አይ ቲንክ ከ40 ጀምሮ በተለይም ወደ 44 አካባቢ ሲደርስ እግዚአብሔር ስለራሱ ማንነት ከጣዖታት ወይም ደግሞ ሌሎች አምላክነን ከሚሉ አማልክት ጋር ራሱን ማወዳደር አይችልም ግን ያነጻጸረ እግዚአብሔር አይነጻጸረም እግዚአብሔር ነገር ግን ራሱ እንደዛ ነው እግዚአብሔር ይገልጣል በተለይ ምዕራፍ 46 ኦኬ ከስምንት ጀምረናም በፈለኩት ሐሳብ አስር ቁጥር ላይ ነው ያለው እንደዚህ ይላል ይሄንን አስቡ ና አልቅሱ ተላላፊዎች ወይ ንስሐ ግቡ ልባችሁን መልሱ ብሎ እኔ አምላክ ነኝና ሌላም የለምና የቀድሞውን የጥንቱን ነገር አስቡ እኔ እግዚአብሔር ነኝ እንደኔ ያለ ማንም የለም ይልና በመጀመሪያ መጨረሻው ከጥንትም ያልተደረገው እናገራለሁ ምክሬ ትጸናለች ፈቃዴንም ሁሉ ፈጽማለሁ ላለው ይያለ ይቀጣ ሶ ኢን ፋክት እዚህ ጋር በመጀመሪያ መጨረሻው የሚለውን ሐሳብ የመጨረሻው ነገር ነው ከዛ ከመጀመሪያው ምንናገረው ምክንያቱም እኔ ሶቨረን ሊሆንኩኝ አምላክ ነኝ እና ይገና በእኛ ይታ ሊሆን ያለው ነገር እንደሆነ አለኝ ነገር ነው ከዛ ከመጀመሪያው የሆነ ከኛ ከሰዋዊ አተሳሰብ ከፍ ባለ ሁኔታ ነው ዛጋ ምንናገረው መጨረሻ ከመጨረሻው ነው መጀመርልኝ የመጀመሪያው ነገር አለው ሐሳቤ ዘላለም የሆነ ፐርፐዝ አለ ይሄንን ፈጽመዋለሁ ብሎ የእግዚአብሔር ቃል ላይ ነው ያለው ሶ ይሄ ወደ ተነም የሚያመራን ያለው አሁን የጨመርንም ያያየ ነው የምንሄደው ሐሳብ እግዚአብሔር ፐርፐዙና አላማውን ጊዜ ከመፈጠሩ በፊት ፍጥረታት ከመፈጠራቸው በፊት በዘላለም ውስጥ ያለ አምላክ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ የታቀደ አቅጃለው ፐርፐዝም አለኝ ትጸናለች እፈጽመዋለሁ ያለ እግዚአብሔር ይናገራል ይሄንን እግዚአብሔር ሐሳቡን ለሰው ልጆች ሁሉ እንደገለጠ እና ያለ ቲቶ ላይ ያለ መጽሐፍ አሁን እናገርኩት ሐሳብ በጽሑፍ ደረጃ እንደዚህ የሚመሳስሉ ጥቅሶች እንመለከታለን ቲቶ ላይ ስንሄድ ይሄን እንደዚህ ይላል ጳውሎስ ሲጽፍ ለቲቶ ያው one of the pastoral letters የመጨረሻው ከጻፋቸው ከዚህ በኋላ የሁለተኛ ጢሞቴዎስን ጽፏል ሲጽፍ የጳውሎስን እይታ አሁን እንደዚህ ምናበት እንዴት ነው ጳውሎስ የሚያዩት እንብታውን ጥናት የሚለውን ነገር በዛው ከጳውሎስም ይወት እንማራለን ስለራሱ ስለአገልግሎቱ ጥንቃቄውና የሚያደርገው ነገር ይሄ ፕሮፌቲክ የሆነውን የእግዚአብሔርን እይታ የዘላለም ሐሳብ እያየ እንደሆነ እናስተኛም በድንግዝግዝ መሄድ የለብንም ያንን ማስተዋል መቻል አለብን የእግዚአብሔር ዘላለም ሐሳብ እዚህ ነው ያለውት ብለን በዛ በትልቁ የእግዚአብሔርን ሐሳብ በሚያዝ በሰጠን ወንድሞች እናቶች ቤተሰብ መካከለ ደግሞ በጥንቃቄ የዘላለሙን ሐሳብ ሲንክሮናይዝ አድርገን እንድንሄድ ይሆናል ጳውሎስ ለራሱ እንደዚህ ይላል የእግዚአብሔር ባሪያ እና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ያው ስለ ባሪያ የሚለው ብዙ ተናግራል ከዚህ ፊት በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም የሚወጣ ተስፋ እንዳምሉክ ያለውን እውነት እንዲያቁ የተላከ so this is a በዘላለም ህይወት ተስፋ እንዳምሎክ ያለው ሰው እስቲ እግዚአብሔርን ክቡር የሆነውን ዘላለማዊ ሐሳብ ነው አይኑ ያለው ያንን የሚከተለው ስለዚህም ህይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ ይላል ምን ማለት ነው እግዚአብሔር ተስፋውን ሰጠው ከዘላለም ዘመናት በፊት እዚህ ጋር ትንሽ ቻክ እየሰራ ነው ለግሬ ማከለ ይሄን ታይምላይኑን አብረን እንደምሰራው እንድናስተውል ነውና ስለዚህ አሁን የእግዚአብሔር ዘላለም ነው ኢሳይያስ ዘላለም ያነበብነው ሐሳብ ከእንደገናም ቲቶ ላይም ያየነው ሐሳብ እንደዚህ ላይን ቢኖር አንድ ላይ እንደዚህ ታይም ታይምላይን ይከተል እንሄዳለን ስለዚህ እዚህ ጋር ከዘላለም ዘመና በፊት ከተነበበላችሁ እንግዲህ እሺ ከዘላለም ዘመናት በፊት የሚል ሐሳብ እንመለከታለን ከዘላለም ዘመናት በፊት እንዴው ካስተዋልን ከዘላለም ዘመናት ነው የሚለው ከዘላለም ዘመን አይደለም የሚለው ዘመናት so ከኛ ካፓሲቲ ከምንላቀው ከምንችለው በእግዚአብሔር ከታይም ውጪ በነበረው ነገር we cannot comprehend so that's why አንደኛ እግዚአብሔር ስም ጆሆባ ወይም ኤልኦላም የሚለው ሐሳብ አስባ የሰው ሐሳብ ሊድበት ሄዶ አንድ ቦታ ጋር ስለደስ በትል የሚለው አሁን ታይም ላይሙን ስናስብ ከዛ ነው ተበተረ ነው የጀመረው ምክንያቱም ወደ ኋላ አንኳን ለተጠቅ ብናስብ ይሄን መጻፍ ፋችን አመን አንድ ቦታ ስለደስ ከዘላለም ዘመናት በፊት ሲል ሚሎስ ያ ሐሳባችን ፊውዝ ብሎ አደረገ ሶ ኮምፕሬንድ ያደረጋችሁልን ስለዚህ የማይታወቀው እግዚአብሔር ማንነት የሚለውን ታላቅነቱን ጧትም ስንዘምረው እንደነበረ ያንን ሐሳብ ሪፍሌክት ያደርጋል ማለት ነው ለጊዜው እዛ ጋር ፖዝ እናረጋለን ይሄንን ሐሳብ ወደ ኋላ አይተነዋል ጳውሎስ ከጻፋቸው መጽሐፍ ሮሜ ኤፌሶን እና ዕብራውያን መጽሐፍ ጠለቅ ያለ መልእክት ያለውና በተለይ ሮሜ ሎጂካሊ ቢውድ ያደረገ ነው። እንደዚሁም ኤፌሶን ላይ መሰጁ አንዱ ሪፍሌክሽን የምንመለከተው እንዴት እግዚአብሔር ለቤተ ክርስቲያን በጊዜው አሰራር ውስጥ የሰጣትን ቦታና ስፍራ ከፍተኛ ሆነ የሚገልጽ ነው። ኤፌሶን ላይ ይህንን ከጊዜ በተመለከተ አንድ ሁለት ቦታ እንመለከታለን። ሶ ኤፌሶን ላይ ስንመለከት ኤፌሶን ምዕራፍ 1 ቁጥር 10 እንጀምርና እንደዚህ ይላል፣ በዘመን ፍጻሜ። ስለዚህ ምንድነው የሚያሳየን? እግዚአብሔር ዘላለማዊ ሐሳቡ ዓለም ከመፈጠሩ የተሰራ ቢሆንም ለሰው ልጆች መልእክቱ ግን ሲመጣ ፕሮግረሲቭሊ እየተገለጠ ነው የሚመጣ ያለው ማለት ነው። ይሄ ማለት ምንድነው? እግዚአብሔር ሐሳቡን እየቀየረ አይደለም። እግዚአብሔር ከዘላለም ዘመናት በፊት መጨረሻውም ቆሮንቶስ 15 ላይ እንደምናየው ሁሉ በክርስቶስ ተጠቅልሎ ክርስቶስ ደግሞ በክርስቶስ በኩል ወደ እግዚአብሔር አብ እንደሚጠቀለል የእግዚአብሔር ቃል ይናገራል። መልእክቱ ያን መልእክቱ ምንድነው? ስለ ክርስቶስ ነው። ያው አሁን ተቀስኩት ቆሮንቶስ ላይ ምዕራፍ 15 ከመጀመሪያው ሲናገር ወንጌላችን ብሎ ኢየሱስ ክርስቶስ ስለኛ እንደሞተ እንደተነሳ የሚለው ሐሳብ ሶ የእግዚአብሔር ሪዴምቲቭ ሜሴጅ ወደ ክርስቶስ የሚያሳይ ነው። ስለዚህ ነው ኢየሱስ መጽሐፍን ተመረምራላችሁ እነሱም ደግሞ ስለኔ ይናገራሉ ብሎ ጌታ የተናገረው። ሶ አላማው ያ ነው። በዘመናት ውስጥ ግን እግዚአብሔር በተለያየ ሁኔታ ይሄንን መልእክት በመድር ላይ ለነበሩት ሰዎች ለእኛም እንደሚደርስ አድርጎ እንደተናገረና ያለን ስለ ነቢያት ሲናገር ጴጥሮስ ላይ ቤታችን እንመልከተው፣ እነሱ ራሳቸውን እንኳን አላገለግሉ በክርስቶስ መንፈስ ሆነው ግዚያትን እየመረመሩ ስለ ክርስቶስ ያለው እንደጻፉ ስለ ትንቢታዊ ነገር ሲናገር ጴጥሮስ ላይ ይሄንን እናያለን። ሶ እዚህ ቁጥር 10 ላይ ኤፌሶ ምዕራፍ 1 ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይ በምድርም ያለውን ሁሉ በክርስቶስ ለመጠቅለል ነው። ሶ ታይም ኤግዚስት ያደረገው ከዘላለም ዘመናት በፊት እግዚአብሔር ፐርፐዝ ያደረገው ነገር ጊዜ ተፈጥሮ አሁንም የምናያቸው ነገሮች መጨረሻው ዳት ኢዝ በክርስቶስ የሚለውን ሐሳብ እንደሆነ ያሳያል። ቁጥር 2 ላይ ደግሞ ገለጥ ስናደርግ ስላወዳደቃችን ያለውን ነገር ይናገርና ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይልና ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን በጸጋ ድናቸዋል ይልና ከዛስ በሚመጡ ዘመናትም ኢየሱስ ክርስቶስ ለእኛ ባለው ቸርነት ከሁሉ የሚልቀውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። መቼ ነው የሚያሳየን? በሚመጡ ዘመናት ይላል። አዲሱን አካል ለብሰን ራእይን ወደፊት ስንሄድ እንደምናየው ራእይ ላይ አዲስ ሰማይ አዲስ ምድር ሆኖ ዲስክሪፕቲቭ ሲያደርገው ምዕራፍ 1 ላይ የቀድሞ ስርዓትና አካሄድ የፀሐይ መጨረቃም የሁሉ ነገር ሁሉ አይሰራም እዛ ላይ እሱ አልፏል ብሎ ከእንደገና የእግዚአብሔር ልዩ የሆነ አሰራሩን በመጨረሻ ላይ እንደሆነ ነው። ስለዚህ ነገር ሲናገር ሐዋርያው ዮሐንስ የሚሆኑት ነገሮች 1 2 3 4 5 10 ብሎ አላለም። እንደሚያለው ሰው ለፊት ስለሚሆነ ነገር አናውቅም። ግን የምናውቀው ምንድነው? ክርስቶስን ስናየው እሱን እንመስለዋለን ብሎ ኢቨን እንኳን ዮሐንስ ራእይ ላይ ክርስቶስ ያየውን ራእይ ለዮሐንስ ሰጥቶት አንዳንዱን ነገር አይቶ እንዳትጽፈው ተብሏል። ሰው ለኛ ልናውቀው የተገባ አይደለም። ስለዚህ ከዛም በኋላ የሚሆነው ነገር የማናቀው እንደሆነ የእግዚአብሔር ቃል ላይ ማየት እንችላለን። ሶ ወደፊት የሚሆነውን ነገር አይ ቲንክ እሱን ቃል የምጠቀምበት ራሱ የሚመጡት ዘመናት ሶ ከዘላለም ዘመናት በፊት የሚመጡ ዘመናት የሚጠቅመዋል። ስለዚህ በሁለቱም እንደ ሰው ስናስም የእግዚአብሔር ታላቅነት በሁለቱም ከሰው እይታ ማለት ነው ታላቅነቱን ያሳያል። ሶ
ሰው እግዚአብሔር ታይም ፈጥሮ ለሰው ልጅ ተጣጣቸው መልእክቶችን
ስለዚህ እነኚህ አንድ ሶስተኛ ትንቢት የተባለውንም ቢሆን ወደፊትስ ምን ይሆናል የሚለውንም ሐሳብ ጨምሮ ትንቢታዊ ጥናት እናጠና ይሄ ፐርስፔክቲቭ በደንብ ሊሆን ይገባል እግዚአብሔርም ደግሞ ይሰጠን ደግሞ ይሄድን እና ያለን ማለት ነው ይሄም ደግሞ ለማሳየት ያህል እዛው ኤፌሶን ላይ ስላለን ኤፌሶን ምዕራፍ 3 እናስተውል እዚህ ጋር ጳውሎስ የሚናገረው በጣም ትልቅ ነገር ነው 3 ከአንድ እስከ 11 አነባዋለሁ እና እዚህ ጋር የሚናገረው ያለው የተለያዩ ዘመናት አሉ አሁን ያለንበት ዘመን ግን ልዩ ነው እግዚአብሔር ከአሕዛብ ጋር ወይም ደግሞ ከቤተ ክርስቲያን ጋር ያለውን ሁኔታ እግዚአብሔር ገልጦልኝ በዛ ውስጥ የወንጌልን ስራ ለመስራት ነው የምነሳው ብሎ ጳውሎስ ያለው ፐርስፔክሽኑ ፐርስፔክቲቭን ባህሩድ ኮይን አሕዛብ ለገሃነመ እሳት እሳት ማንደጃ ናቸው የሚሆኑ እስከሚሉ ድረስ ነው ስተው እግዚአብሔር ካሰበው ቅድ ወጥተው መናገር ጀመሩ በዛ ታይም ነው ጳውሎስን መናታሰረው ብለን ኤፌሶን ላይ ኢየሩሳሌም ላይ ለምን እንደተያዘው አሕዛብን ቤተ መቅደስ ውስጥ አስገባ ከጀንታይልስ ጋር ያለው ነገር ምንድነው የምታደርገው ሲባል እግዚአብሔር አሕዛብ ሁሉ ሰው ሁሉ ሊድን ይሄ ነው በዚህ ዘመን ሐሳቡ ሲል ይሄን ያስጨመደው አሳሰው ይሄ እይታ ደግሞ ነው ስለዚህ እይታ ነው ለኤፌሶን ላሉ ሰዎች ሲጽፍ ይሄን እንደዚህ ላቸዋል ከአንድ እስከ 11 ብንመለከት ስለዚህም አሕዛብ ስለሆናችሁ ስለእናንተ የክርስቶስ ኢየሱስ እስር ይሆን እኔ ጳውሎስ ለእግዚአብሔር እንበረከካለሁ ለእናንተ ስለተሰጠኝ ስለዚህ ስለ እግዚአብሔር ጸጋ መጋቢነት በርግጥ ሰምታችኋል አስቀድሜ ባጭሩ እንድጻፍ ይህ ምስጢር በመግለጥ አስተውቀኝ ምስጢር የሚለው ሐሳብ የሆነ ሲክሬቲቭ የሆነ እንደ ጠንቋዮችና ወይም ደግሞ ኢቭን በቤተክርስቲያን ውስጥ የተለዩ ሰዎች ወቀት ያላቸውና እግዚአብሔር ልዩ በሆነ የሚገናኛቸው ማለት ሳይሆን የእግዚአብሔር የዘመኑን ፈቃድ ለሰው ያለውን ነገር ለሰው ለዚህ ዘመን ላሉት ሰዎች ሁሉ ገለጠው ስለዚህ እኔ ብቻ አይደለም የሁላችንም ዘመን ነው የሚለውን ሐሳብ ነው ምስጢር የሚለው የሚናገረው አስቀድሜ ባጭሩ እንጻፍኩላችሁ ይህን ምስጢር በመግለጥ አስተውቀኝ ይህንንም ስታነቡ የክርስቶስ ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ ይህም አሕዛብ አብረውን እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም በመስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይልና እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ ወንጌልን መጠን የወንጌል አገልጋይ ሆንኩኝ ፍለጋ የሌለውን የክርስቶስ ባለጠግነት ለአሕዛብ ሰብክ ዘንድ ሁሉም በፈጠረ በእግዚአብሔር ከዘላለም የተሰወረውን ምስጢር ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠኝ ብሎ ይናገራል ሶ እንመጣበታለን የቤተክርስቲያን ያለንበት ሁኔታ እንዴት ታላቅ የእግዚአብሔር ፈቃድና ሐሳብ ከዘመናት ካሉትም ከዚህ ፍትም ካለፉት በብሉይ ኪዳንም ከዛ በብሉይ ኪዳን ከተጻፉልን ነገሮች እንደዚሁም ወደፊት ከቤተክርስቲያን ከተነጠቀች ከሚመጣው ነገር ሁሉ ልዩ ጊዜና የእግዚአብሔር ጸጋ በክርስቶስ መንፈስ ሆኖ የሚጽፉት ነቢያቶችም የሚመኙት ዘመን እና ለቤተክርስቲያን የተሰጣት ስፍራና የክርስቶስ ራሷ ሆና አካሉ የሆነች ቤተክርስቲያን ከየትኛውም ዘመን ይልቅ ያለንበት ዘመን የእግዚአብሔር ልዩ ክብር ዘመን እንደሆነ ጳውሎስ ይሄ ይታል ድራይቭ የሚያደርገው ጳውሎስን ይሄ ነው የጳውሎስ ሚኒስትሪ ወይም ደግሞ ጳውሎስ አገልግሎት እዚህ ጋር እንደጻፈው ከነበረበት ነገር በጣም ድራይቪንግ ፎርስ ለጳውሎስ ይሄ እይታና ይሄ መረዳት እንደሆነ ልናስተውል እንችላለን ስለዚህ ለነኚህ ለኤፌሶን ሰዎች የሐዋርያት ሥራ ላይ ጽፍላቸው እንደዚህ ይላል እዚህ ላቸዋል የሐዋርያት ሥራ ያሉትን ሽማግሌዎችን ይጠራና የሚናገራቸው ትልቅ ነገር አለ በንግግሩ መሐከል የሐዋርያት ሥራ ምዕራፍ 20 ላይ ቁጥር 27 ላይ ያለውን የፈለኩት ሐሳብ ብዙ ይናገራቸዋል ይሄንን መያዝ አለብን ትንቢታዊ ነገር ስናጠና ለትንቢታዊ ነገር ብቻ ሳይሆን ኤኒ ዶክትሪን የእግዚአብሔርን ነገር ስናጠና ይሄ ፕሪንሲፕል ሁሉ ጊዜ ከኛ ጋር ይሁን ይገባል እንደዚህ ላቸዋል በነግሩ ማከል 27 ላይ የእግዚአብሔርን ምክር ሁሉ በግዘኛ the full counsel of God ካል ሆነ አንዳንድ የሰተት ምርቶች በየዋህነት እንኳን ብናው የመንፈሳዊ ዓለምና አጋንንታዊ የሆነው ነገር የሰዋዊ የወደቀው ነቸር እንኳን ተን በትምርታቸው አንዳንድ ነገር መጣው ሲመለከቱና ሲስቱ አንዳንድ ይገባኛል የፉል ካውንስል ኦፍ ጎድ የሚለው ነገር ናይና እነኚህ ሰዎች ብዙ ይጥቀምታሉ ከኤስ ከዜድ ይሁን የእግዚአብሔር ፉል ካውንስል ኦፍ ጎድ እና ቢን ሲን ዲን እኩል በእግዚአብሔር ፊት የከበረ አስተምሮና የእግዚአብሔር ካውንስል ሊሆኑ ይችላሉ አንድ ሰው ግን ኤምን ብቻ ላተኩርና ኤምን በቃ ኤም ነው ዛሬም ስብከቱ ትምርት ኤም ነው የሚያስፈልገው ኤም 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 ካለ የኤም ዲኖሚኔሽን ይሆናል ወይም ደግሞ የኤም ይሆን ነገር ይፈጠራል እና አንዳንድ ነገሩ በኤም ላይ የሚናገረው የሚያስተምሩትና የሚናገሩት ነገር በጣም የሚገርምና እውነተኛ ነገር ሊሆን ይችላል ባላንሱን ግን ከኤስ ከዜድ ስለሳተ የስተት ትምርት ሆኗል ባላንሱን ስለሳተ ማለት ነው ሶ የትንቢታዊንም ነገር ስናጠና እግዚአብሔር ከተጻፈው አትለፍ እንደሚለ እግዚአብሔር ቃል ላይ ሁሉ ጊዜ the full counsel of God ስም ደግሞ ከዘፍጥረት እስከ ራእይ የተገለጠው ነው እና ጳውሎስ ስፔሲፊክ ነው እግዚአብሔር ያሳየውን ነገር አቃል ሲነግር እግዚአብሔር ምክር ሁሉ ነግሬያቸዋለሁ ምንም አላስቀረቡ ሶ ከኤ እስከ ዜድ ነው የእግዚአብሔር ምክር የነገርኳችሁ ይላል ስለዚህ እኛም በዚህ ጥናታችን በመናረገው ላይ ይሄንን ሐሳብ እንከተል ይገባል ሶ እስካሁን ኦቨርቪው ያለውን ነገር ለማየት ተተናል ከዘላለም ዘመናት በፊት ከዛም ደግሞ ገና የሚመጡ ዘመናት ማናቃቸው እንዳሉ በመሃል ያለው ነው እናያለን አሁን ወደ ሰዋዊ አስተምህሮ ለመጣ ነው ላይክ አንፎርቹኔትሊ አቮይድ ማድረግ አንችልም እኛም ደግሞ የመጀመሪያ ተማሪዎች አይደለም አጥኞች አይደለም ከኛ በፊት ብዙ የተለያየ ቴዎሎጂካል አስተምህሮች ይኖራሉ በተለይ በተለይ ስለመጨረሻው ዘመን ያለውን ነገር እነሱ እንዲያውም ከማስተማር ይልቅ የሆነ ተርሚኖሎጂ ተጠቅመው በሰው ቤተክርስቲያንም እንዳታስተምር ምክንያቱም እንደዚህ ቢካስተማርኩኝ እንዲልባል ነው ስለዚህ በቃ ተው ይቀረኝና ብለን በቃ የኛው ለመጨረሻው ይሆናል ማለት ነው እና ግን ልንተዋቸው የሰዋዊውን ነገር እንደሰው የሚጠቅመው ነገር ከዛ ካለ እንወስዳለን ማጠቅም ደግሞ ካለ እንተዋለን ግን መሰረታችን ሁሉ ጊዜ የገባንን ያህል ቢሆንም የእግዚአብሔርን ቃል ይዘን እንሄዳለን በዚህ አይነት አስተምሮ ላይ ሁለት አይነት ግሩፖች አሉ አንደኛው በስማቸው እንደ ስማቸው አይደሉም ግን ስማቸው ሞር ኦፍ የዶክትሪናል ቲዮሪ ያላቸው ነው የሚባሉት ባንደኛው ሳይድ ደግሞ ዲስፔንሴሽናሊስት የሚባሉ ደግሞ አሉ። የዶክትሪናል አመለካከታቸው የሚሉትን አይ ቲንክ ወደፊት እኔም ራሴ እዛው ቀስ እያልኩኝ እንዳልገባ ግን አዌነስ ተጠቅምታቆ ከሆነ እሱን ከእንደገና ሪቫይዝ ማድረግ ያስፈልጋል ካልሆነ ወደፊት አንዱ የምናያቸው ነገሮች በዚህ እሁድ ከታት በኋላ ካለው ጥናቶች ላይክ አንዳንድ እንደዚህ አይነት ነገሮች ብዙ ጊዜ ደግሞ የሚመጡ ነገሮች አሁን ያነሳሁት እንደኚህ ሁለት አይነት ግሩፖች የዶክትሪናል የኮቨናንት ቲዮሪ የኮቨናንት ቲዮሎጂስት የሚባሉ ባንታታሉ ባንኛ ደግሞ ዲስፔንሴሽናል የሚባሉ አሉ ከዚህ ጋር ተያይዞ ደግሞ እንደዚህ የካልቪኒዝም እና የአርሚኒዝም ይባላል ፕሪዴስቲንድ መሆንና ከዛ ደግሞ የሰው ዊል የሚለው ደግሞ የሚሉ እነኚህ ነገሮች ወደፊት እግዚአብሔር ግን እንደሰጠን እንዲቴል እናያቸዋለን ግን ይሄን ያነሳውበት ምክንያት ምን መሰላችሁ አሁን እንደዚህ ታይም ላይ እንሰራ በተለይ ዲስፔንሴሽን እንደዚህ የእግዚአብሔርን ቃል በታይም እንደዚህ ማጥናት ካልተጠነቀቅን በዛም ልንጠፋን እንችላለን ዘመናትን እንለይና ለምሳሌ እዚህ ጋር ብዙ ጊዜ የተጠቀምኩበትን ሐሳብ ባመጣም እዚህ ጋር ይሄኛውን ባመጣም I'm sure አንዴ በተወሰነ ጊዜ ይሄንን ክፍል ሳስተምር ይሄንን አይታችሁታል ብዬ ተስፋ አደርጋለሁ I think ሁሉ ላይም ሌላም ጥናት ቦታ ላይ ብዙ ስለተጠቀምኩበት ማለት ነው አሁን ስለ ደህንነት
ስናወራ ከዘላለም ዘመናት ፊት ስለሆነ
ከታይም ውጭ ስለሆነ ሳልቬሽን ኢዝ በዘላለም ውስጥ ያለ እግዚአብሔር ሐሳብ ነው እና በጊዜ ውስጥ እናየው ግን justification, sanctification and glorification ይያልኩን ብዙ ጊዜ አስተምራለሁ በዘላለም ያለውን እግዚአብሔርን ሐሳብ በእኛ ጊዜ ውስጥ ለማምጣት እንሞክር ይግድና ያለን ድነናል ያለ እግዚአብሔር ቃል justification ማለት ነው እየዳንን ነው ያለ እግዚአብሔር ቃል sanctification ማለት ነው ደግሞ glorified እንሆናለን እንድናለን ያለ እግዚአብሔር ቃል እነኚህን ሐሳቦች እናያለን አሁን እንደዚህ ከፋፍለን ስናይ እንደሰው ሰው ምን ይላል ከዛ በኋላ ኦኬ ስለዚህ በክርስቶስ በመስቀሉ በተደረገልኝ ሥራ justified ከሆንኩኝ ድኛለሁ ማለት ነው ድነናል የሚለው ሐሳብን ብቻ እንይዝና ስለዚህ ዛሬና የሚመጣው ማናቀል የራስ ጉዳይ አያስፈልገኝም እኔ ብቻ በቃ ከዳንኩኝ የመጀመሪያው justified ከሆንኩኝ ወደሚል ወደ ስህተት ትምህርት ይመራል ሶ አሁንም እዚህ ጋር የእግዚአብሔር ታይም ላይ ስንመለከት የእግዚአብሔር ዘላለም ሐሳብ ወደ ክርስቶስ የሆነውን ሙሉውን ሐሳብ ሁሉን በክርስቶስ ለመጠቅለል አሕዛብ ሆነ ግሪካዊ ሆነ ጁ ሆነ ዋቴቨር ዘመን በየትኛውም ዘመን ይሁን ሰው እግዚአብሔር ባስቀመጠው ዘመን የሱን ፈቃድ አውቆ ንስሐ የገባ እንዲሄድ የሚለውን ሐሳብ ሳንለቅ ነው እነኚህን ነገሮች የምናጠናው ካለበለዚያ አንዳንድ ሰዎች እንዳደረጉት ብሉይ ኪዳን ምንም አያስፈልግም ወደዛ መጣል ነው ይሄኛውን እንደዚህ ነው ወደሚሉት ከዚህ ዘመንም በፊት እንደነበሩት እኛም ወደዛ ውስጥ ልንገባ እንችላለን ይልቁንም ስለ ትንቢታዊ ነገር ስንመለከት የእግዚአብሔር ዘላለማዊ ሐሳብ ለሰው ልጅ ሲገለጥ እንደዚህ ሰው የተራሮች ፒክ እንደሚታዩ እንደሚያዩ ሊመስል ይችላል ግን ጠጋ ብለን ወደሱ ጋር በተራሮቹ መሃል ጋር ስናይ ግን እንደዚህ የሚኖሩ መንደሮች ህዝቦች የተለያዩ ነገሮች በእያንዳንዱ ፒኮች መሃል ሊሆን ይችላል ስለዚህ እይታችን በብሉይ ኪዳን ጊዜ የነበሩት ነቢያቶች በግርግር በድንግዝግዝ ነበር የሚያዩት እና ኢየሱስ ክርስቶስን መምጣት መሰቃየቱን ኢሳይያስ 53 ላይ ያለው እናያለን ከእንደገና ደግሞ ዘካርያስ ላይ ስንመለከት ወይም ሌላው ጋር ስንመለከት በክብር የሚመጣ ንጉስ እንደሆነ ደግሞ ያያሉ እና ተራሮቹ እንዳዩት ሁለት ነገር ነው ማለት ስለዚህ ኢየሱስ ይሰቀላል ብለው ባንድ በኩል አይገባቸውም ክብሩን ስለሚያዩ ወደ ክብሩ ነው በመድረም ደግሞ የሚኖሩት ኑሯቸው በሮም እጅ ስር ወይ በሌላ መንግስት ስር የተሰቃዩ ስለሆነ የሚመኙት ንጉሱ መጥቶ መልካም መልካሙ ነው እንደኛ እንደሚመኙት ማለት ነው አሁን እኛ ላይ አሁን ኢትዮጵያ ኤርትራ ወይም እንደዚህ ብለን እንጸልያለን የእግዚአብሔር ሌላ ነገር ቢሆን አንፈልግም አንሰማም መፈልገው በቃ እንባረክ እንደግ ምናምን እንበልጽግ ኢኮኖሚው እንደዚህ ሰላም እንኑራ በመልካም ሁኔታ ወደሚለው ሐሳብ እናጠራለን ሶ እነሱም ይሄንን ባዩበት ሁኔታ ነው ስለ ክርስቶስ ባለው መልኩ ግራ የገባቸው ማለት ነው ስለዚህ የብሉይ ኪዳን ነቢያቶች የክርስቶስን መከራ ያሉ የክርስቶስንም ክብር ያዩ እንደነበር እናያለን ጳውሎስ እንደነገረን ቅድም ያነበብነው ሐሳብ በብሉይ ኪዳን ያሉት ነቢያቶች ስለ ቤተክርስቲያን ምንም የሚያቆስ ነገር አልነበራቸው ለሐዋርያትና ለነቢያት በየትኛውም ዘመን አልተገለጠም ነበር ብለን ቅድም አነበብን አይደለ ሶ አላዩዋትም ቤተክርስቲያንን የቤተክርስቲያን ነገር የእግዚአብሔር ትልቅ የሆነውን ፐርፐዝና ዓላማ የክርስቶስ ራስ የሆነላት አካል የሆነችውን ቤተክርስቲያን ብሉይ ኪዳን ላይ ቤተክርስቲያን የሚል ነገር አናይም የሚያዩት ምንድነው የክርስቶስ መጀመሪያ ምጽአትና ዳግም ምጽአቱን ተደራርቦባቸው ነው የሚያዩት ጳውሎስ ግን ይህንን ስለ ቤተክርስቲያን ያለውን ነገር እግዚአብሔር ገለጠልኝ ብሎ አሕዛብ እንዲድኑ ብሎ የእግዚአብሔርን ሐሳብ ሲያደርግ እንመለከታለን እንዴት ነው ጥሩ እየድን ነው So, I think እንደዚህ ካልኩኝ ያህል አሁን የታይም ላይኑን በተመለከተ እንጀምርና ወደ ሌላኛው ሐሳብ ሳይሆን እንመጣለን። So, መጽሐፍ ቅዱስ ላይ ስንመለከት በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ምዕራፍ 1 ላይ ቁጥር 26 ላይ እግዚአብሔር ሰውን እንደፈጠረ ሰው ስለሆነ የእግዚአብሔርን ፈቃድና ሐሳብ በሰው እንደሆነ ምን ያህል ጊዜ ነው ከዛ በፊት የነበረው ያው ዘፍጥረትን ስናጠና ስነሰኞ አይተነዋል እሱን ኢቭን ከዘላለም ዘመናት በፊት ካለ በኋላ ከዘፍጥረት ምዕራፍ 1 ወይም ደግሞ በአንድና በሁለት መሃከል ጋፕ አለ ወይስ የለም
አንድ ቀን የሚለው ኤራ ነው ወይስ አንድ ቀን ልክ 24 አወር ነው የሚሉትን ነገሮች ሐሳብ ውስጥ በማስገባት እንደዚህ ነው እንደዛ ነው ብዬ አሁን ባልናገር ከዚህ ፊት ብዙ ተናግረናል በማስገባት ሰው እንኳን ከተፈጠረበት ጊዜ ጀምሮ እስከ ሰው ልቀድረት እስከ ዘፍጥረት ምዕራፍ 3 ድረስ እዚህ ጋር ምን ያህል ጊዜ እንደጠፋ አናውቅ አዳምና ሔዋን ከተፈጠሩ እንኳን በኋላ እዚህ የፍጥረቱን እንኳን እንተው ዘፍጥረት ምዕራፍን በአንድና በሁለት መሐከል ያለውን ገልጥን ተውና አዳምና ሔዋን ተፈጥረው ሳይወድቁ ምን ያህል ጊዜ ነው መጽሐፍ ቅዱስ አይነግረንም ግን የተወሰነ ጊዜ እንዳለፈ ብለን ማሰብ እንችላለን ሶ በዛ ፍጥረት ውስጥ ባለው እግዚአብሔር ሰውን ሲፈጠር እንደ ራሴ በሚለው ያማረኛ አነጋገር አንድ አስተማሪ ሲያስተምርበት ሰምቼው ተስማምቶኛል አይ ቲንክ ባይለ ስላሴ ጊዜ የነበራችሁ ሰዎች እንደ ራሴ የሚለው ስልጣን ነበር አሉ እና ያው በየክፍለ ሀገሩ ንጉሶች ይኖራሉና ይሄ ሰው እንደ ራሴ ነው እንደ ንጉስ ሆኖ ያስተዳድርልኛል እና በዛ ያለውን ግዛት እሱ ነው የሚያስተዳድረው ለእኔ ያለው ጉዳይ ሪፖርት ያደርጋል ብለው ያው እንደ ራሴ ነው እግዚአብሔር ሰውን ሲፈጥር ሞራሌስ እንደዛ ነው የፈጠረው በፍጥረቱ ሁሉ ላይ እግዚአብሔር ፈጥሮ ከዛ ፍጥረት ምዕራፍ 1 ከዛ ሰው ከመፈጠሩ በፊት ያለው ነገር ሁሉ ከተፈጠረ በኋላ ሰውን እግዚአብሔር እንደ ራሴ እንድትገዙ ምድርን ታስተዳድሩ ሰውን ብሎ እግዚአብሔር ፈጠረ ሶ በዛ ሹመ በዛ ፍጥረት ውስጥ ኢኖሰንስ ጊዜ ነበር ላይክ ሰው በአካሉ በቦዲ ሶል ስፒሪት ሰው ለተወሰነ ጊዜ የእግዚአብሔር ፈቃድና ሐሳብ አደረገ ከዛ ውድቀት መጣ በዛ ውስጥ ዋት አን ሪቪል ያደረገው የእግዚአብሔር የዘላለም ሐሳቡን ጊዜ ተፈጥሮ ስፔስ ቦታውን ተፈጥሮ ይሄ የእግዚአብሔር የትንቢታዊ ታይምላይን ቅዱስ እንደነበረው እንደዚህ ብሎ ይጀምራል ሁለተኛው ከዚህ ከውድቀት በኋላ መጽሐፍ ቅዱስ ላይ ስንመለከት ዘፍጥረት 3 ላይ ውድቀት ሆነ 3 ላይ ውድቀት ሆነ ከውድቀቱ እግዚአብሔር ደግሞ ከእንደገና አዲስ ኮቨናንት ከአዳምና ከሔዋን ጋር በተለይም ደግሞ በዘላለማዊ ሆነው እግዚአብሔር ሐሳቡ ለክርስቶስ የሚያሳየው በሴቲቱ ዘርና በኤባው ዘር መካከል ጠላትነት እንደሚሆን እና ከሴቲቱ የሚወጣው ዘር የሚለው ቃል ዘር የሚለው ሐሳብ ዘገየ ጀምሯል በሴቲቱ ዘር የሚለው በትልቁ ኢየሱስ ክርስቶስ ከድንግል ማርያም የሚፉልፊል የሆነበትን ሐሳብ ዘገየ ዘፍጥረት ምዕራፍ 3 ላይ ነው የሚጀምረው ሶ ከውድቀት ጀምሮ እስከ ኖህ እስካለበት ጊዜ ደግሞ አዲስ የእግዚአብሔር ፕሮፌቲክ የእግዚአብሔር ፕሮፌቲክ የሆነ ታይም ላይን እንደሆነ ብለን ማየት እንችላለን ከበኖህ ላይ ወለሉ ከመዲ እዚህ ጋር ኢኖሰንት ነበሩ ብለናል ኖህ እዚህ ከውድቀት በኋላ በሆነ ነገር ግን አንድ ነገር ለመጀመሪያ ጊዜ ኤግዚስት ሲያደርግ እንደሆነ እሱም ደግሞ ኮንሺየስ ሀቃት በሆነ ጊዜ ርቃናቸውን ወጥቶ ኮንሽስ ሆኖ ሰልፍ ኮንሽስ ሆኖ እኔ የእግዚአብሔር ስም ነው አሁን እኛ ስናወራ እኔ ዳነ ይለኝ እኔ እንደዚህ ነው እኔ እንላለን በቋንቋችን ውስጥ የስለ የወደቀ ማለት ይችላል ግን በመጀመሪያው እንደ ራሴ በነበሩበት ታይም ላይ ግን ሁሉ ነገር ከማን ነው የሚመጣው እኔ የለም የእግዚአብሔር ፈቃድና ሀሳብ ፈቃድ በሰማይ ነው እንጂ በምድር እንደምንለው የእግዚአብሔር ፍጹም የሆነ ሃርመኒ ሲሆን ነገር ነው እዚህ ጋር ግን ኮንሺየስነስ ይመጣል ሶ የኛው ኢኖሰንስ ከሆነ የኛው እንደ ኮንሺየስነስ በሚለው ለማስተዋወስ እንችላለን ማለት ነው ያው ጆታው ስለተቀዳም እስከዛ ላይ መስራት ይችላልላችሁ የሚቀጥለው ታይምላይን ስንመለከት እንደዚህ ደግሞ በኖህ ጊዜ ከእንደገና ተወልቀን ተነሳ ከሰው ማመን ተነሳ ምድር ሁሉ ከጠፋ በኋላ እግዚአብሔር ለመጀመሪያ ጊዜ የመንግስታትን የምድር አስተዳደር መንግስታትን ስርዓት ይሰጣዋል ጁዲሽሪ የሆነ ህግ ሰውን የገደለ እንዲገደል ሰው በሰላም የሚኖርበትን ሐሳብ ብሎ የእግዚአብሔር ፈቃድ
ሲነገር እናያለን። ሶ ለመጀመሪያ ጊዜ በኖህ ጊዜ የምድራዊ ገቨርንመንት አሰራር እንደመጣ እናያለን እስከ ባቢሎን እስከሚደርስ ድረስ።
ይቀጥልና
ከዛም ደግሞ ይቀጥልና ትልቁ አሁን ወደኛ የደረሰው ሌላ ታይም ላይ እናያለን። እሱም ደግሞ ምዕራፍ 18 ምዕራፍ 12 ላይ አብርሃምን እግዚአብሔር ይጠራዋል።
ስለዚህ ዘፍጥረት ምዕራፍ 1 ጀምረው በውድቀት ጊዜ የሆነው
በኖህ በሆነው በዚህ በእነኚህ ዘመናት ሁሉ እግዚአብሔር
ሰው ሲፈልግ
ፈቃዱን ሲፈልግ አብርሃምና የአብርሃም ቤት ይታያል። እግዚአብሔር የራሱ የሆነ ህዝብ ከአብርሃም ውስጥ እንዳወጣ አብርሃም፣ ይስሐቅ፣ ያዕቆብ 12 ነገዶች ያዕቆብ አታላይ የነበረው እስራኤል ሆኖ የእስራኤል ህዝብ ነው። እግዚአብሔር ታግይ የትንቢታዊ ኃይል ላይኑን በመጽሐፋችን ላይ ተዘረጋ። ስለዚህ ከኛ ጋር ዳይሬክትሊ በደንብ የሚገናኘው የአብርሃም የሚለው እንደሆነ እናያለን። ሶ እስካሁን ይሄ አራተኛው አየነው። ሶ በአብርሃም ላይም ደግሞ የምናየው የእግዚአብሔር ቃል ኪዳን ነው። እግዚአብሔር አብርሃም ከጣዖት አምላኪ ቤት አውጥቶ የእግዚአብሔር ፕሮሚስ በእምነት በሆነ ፕሮሚስ በስራ ሳይሆን በእምነት በሆነ ፕሮሚስ የሚለውን ያው ገላትያ ላይ ጳውሎስ ይሄን ይናገራል። ይቀጥልና በዛ ውስጥም ሙሴ ይመጣል። እስከ ሙሴ ድረስ ከዚህ ማለት ነው። ብዙ ጊዜ ብሉይ ኪዳን ስንል ህጉ ስንል እንዳለ ጸግረን እስከ መጨረሻ ህጉ ግን የሚጀምረው የቱ ጋር ነው? ሙሴ ጋር። በዚህ ጌታ በአምስተኛ በሆነ ነገር ላይ ነው
ህጉን ያመጣል። ህዝቡ
ለአብርሃም ለተናገረው አብርሃም፣ ይስሐቅ፣ ያዕቆብ ወደ ግብጽ ይወርድና
ኔሽን ሆኖ እግዚአብሔር ከዛ ውስጥ ህዝብ ያወጣል። በሲና ተራራ ፊት በዘጸአት ምዕራፍ 19 ላይ ህጉን፣ ስርዓቱን፣ ታበርናክሉን
ሁሉ ወደ ክርስቶስ የሚያሳየውን ጥላ የሆነውን ወደ ክርስቶስ ፕሮፌቲክ
በትንቢታዊ ይታ የሚያሳየውን ሲያመጣ እናያለን።
ይሄ እግዚአብሔር ሰጥቷቸው ህጉ ሰጥቷቸው በመሐከል ካለመጣዘ ተነሳ ወደ ባቢሎን መሄድ እንደዚህ ምናምን የተለያዩ ነገሮች ዲቴል ሲንገባ እዚህ ጋር የምናያቸው ነገሮች ይኖራሉ። ግን ከአብርሃም ከሙሴ ጀምሮ እስከ ነቢያቶች ድረስ እስከ ሐዋርያት ሥራ ድረስ በእንደዚህ ጥናት ካየን የብሉይ ኪዳን መጨረሻ ምንድን ነው? አሁን በምናጠናው ታይም ላይን ካየነው ካስተዋልን
የብሉይ ኪዳን መጨረሻ ሚልኪያስ ነው። የብሉይ ኪዳን መጨረሻ ጌታ ራሱ ነው ማለት መጥሙቅ ዮሐንስ ነው። ስለዚህ ወንጌል ማከለ የብሉይ ኪዳን መጨረሻ ካለበት ማለት ወይም ደግሞ የአዲስ ኪዳን የሚለው ሐሳብ ከክርስቶስ በመስቀል ላይ በሞትና መነሳትና ማረግ ቢሆንም በመጽሐፍ ቅዱስ ላይ ግን ምንድነው ሐዋርያት ቤተክርስቲያን ቨርስ ያደረገችው የሐዋርያት ሥራ ላይ መንፈስ ቅዱስ በወረደ ጊዜ የዛን ጊዜ ነው ስብከቱ ጀመረ ኃይል እስክትቀበሉ ብሎ ያኔ ነው ቤተክርስቲያን የሚታረገችው። ሶ ይሄኛው ሐሳብ ዊካን አርጊው እስከ ሐዋርያት ሥራ ድረስ ሊመጣ ይችላል። ሶ የቤተክርስቲያን ዘመን ብለን እናየው ይችላል ማለት ነው። የቤተክርስቲያን ዘመን ውስጥ ነው ያለ ነው። ይሄንንም ደግሞ ጳውሎስ ቅድም እዚህ ጋር እንደምናየው አሁን ያለንበት የቤተክርስቲያን ዘመን የሚለው ጋር ከኋላ ጀምረን ተያይዞልን መጥቶ እናየዋለን ማለት ነው።
በቤተክርስቲያን ዘመን ላይ ያለ ነው። መጽሐፍ ቅዱስ ቤተክርስቲያን እንደምትነጠቅ ያሳያል ይናገራል። እነኚህ ጥናቶች ዛሬ መሰረታዊ ነገር ስለሆነ ማለት ነው ወደዛ እንደማም ዛሬ እንደ እግዚአብሔር ፍቃድ ለሚቀጥለው ነገር ውስጥ እንገባለን። ቤተክርስቲያን ተነጥቃ ሌላ የሚሆኑ ነገሮች አሉ እዚህ ጋር። ከዛ የመጨረሻ ወይም ደግሞ በዚህ አሁን ባለንበት ስርዓት የምንመለከተው ኪንግደም የሚሊኒየም የሺህ ዓመት ግዛት የሚለውን መጽሐፍ ቅዱስ አለ ወይስ የለም? የተለያዩ ሐሳቦች አሉ። እነሱ እየዳሰስን ያለን ሶ አት ሊስት የእግዚአብሔር ፈቃድና ሐሳብ
ከዘፍጥረት እስከ ራእይ በተገለጠው ያ ስንመለከት ትንቢታዊ ሆነ መልኩ እነኚህ ታይምላይኖች ለማያቻለ ማስታወስ ያህል
ቶሎ ዘፍጥረት ምዕራፍ 1 ላይ እግዚአብሔር ፈጠረው ውድ ከውድቀት በፊት ከዛ ደግሞ ከውድቀት በኋላ በውድቀት ውስጥ ያለው እና ያለ ከዛ በኖህ የገቨርንመንት ያለው እና ያለ የአብርሃም እና ያለ የሙሴን እና ያለ የቤተክርስቲያን እና ያለ ቤተክርስቲያን ከተነጠቀች በኋላ ያለው ወይም አብረን ከኢየሱስ ጋር መጥተን የሺህ ዓመት ግዛት እና ያለ ከዛ ወደሚመጡት ዘመናት ወደሚለው ሀሳብ አዲስ ሰማይ አዲስ ምድር ወደሚሆነ ነገር እና ያለ Believe it or not, it looks simple, isn't it? ይሄንን ታይምላይን ከያዝን የመጽሐፍ ቅዱስ አጥናናችንና አስተያየታችን the full counsel የሚለውን ሐሳብ ለማቀፍ በጣም ይጠቅመናል። ብዙ ጊዜ ስናጠና ምናገረው the best way መጽሐፍ ቅዱስ ስናጠና shelf ስሩ ናቸው like እንደ shelf አይነት ነገር ከፋፍለን ነገሮችን እንድናጠና ይሄንን የተማርኩት ከየት መሰላችሁ? ህፃን እያለሁ አባቴ በፖለቲካ ምክንያት ወልተኛ አይደለም አላጠፋው ምስጢር አላጠፋው ይላል ግን አንድ 7 አመት ታስሯል እና እዛ ሰው ቤት እያለ መጽሐፍ ቅዱስ ላይ አይ ቲንክ የመካነ ኢየሱስ ሆነ አይደለም እና የመጽሐፍ ቅዱስ አከፋፈል ብሎ የሙሴ አምስት መጽሐፍ የታሪክ መጽሐፍ የክሬና የግጥም ነቢያት ታላላቅ ነቢያት ታላላቅ ነቢያት ከዛ ደግሞ የወንጌል መጽሐፍ የሐዋርያት ሥራ ለብቻው መልእክቶች ራይ የምትንትንሽ የሪፍሬት ናት በልጅነት በጠማ አእምሮ አገኘሁት ሰተት ብሎ ገባ ከዛ በኋላ በጣም ተቀመኝ ሶ ትንቢታዊ ነገር ስናጠና እነኚህ የሚያዙ በጣም ኢምፖርታንት ነው እነኚህ ፖይንቶች ቅድም እንዳልኩት ካልተጠነቀቅን እና ፉሊ ብሎውን የሆነ ዲስፐንሴሽናሊስት አመለካከት ከያዝን ቅድም እንዳልኩት ልንሳሳት እንችላለን ነገር ግን እንደ ታይም ላይኑ ሁሉ ለገብ የሆነውን የእግዚአብሔርን ፈቃድና ሐሳብ በሚለው ላይ ከጸናን ግን ይጠቅመናል ትንሽ ደቂቃ አለኝ ቶሎ ቶሎ ብዬ እናገራለን አንድ 5 ደቂቃ ለዲስከሽን ከፍታለሁ በዚህ ውስጥ መጽሐፍ ቅዱስ ላይ ከመጀመሪያውኑ ስናይ ለምሳሌ ባይብል ፈተውና አሁን ስላለንበት ዘመን የመጀመሪያ ሐሳብ ዘፍጥረት 49 ላይ እግዚአብሔር ዘላለማውን ሐሳቡን ሊገልጽ ስለሆነ የፈለገው ያዕቆብ ልጆቹን ሲጠራ ያዕቆብ ልጆቹን ጠርቶ እንዲህ አለ እኛ የሚመስለን በቃ የጁን የጫነ ባረካቸውና ሊሞት ስለሆነ ብቻ ሞተ ነው ይመስላል አይደል ነገር ግን ፕሮፌቲክ ነገር ነው እግዚአብሔር የሚያደርገው የሚሰራው ያለው ዘላለም ሐሳቤ ነው እና ያዕቆብ ላይ ልጆቹን ጠርቶ እንዲህ አለ ከዛ ምንድነው ያላቸው በኋለኛው ዘመን እነሱ እኮ አይኖሩበትም እዛ ፊዚካል ያሉት ልጆች ያልፋሉ እኛ ያለንበትን ነገር ለማሳየት እግዚአብሔር በ12ቱ ነገድ እግዚአብሔር የሚያደርገውን ሐሳብ እዚህ ጋር እንደሆነ እናያለን ኢዩኤል ላይ ስንመለከት ስለም መንፈስ ቅዱስን መንፈሴን በስጋ ለባሽ አፈሳለሁ የሚለው ሐሳብ ቤተክርስቲያን ኤግዚስት ያደረገችበት ዋነኛው ሐሳብ የሐዋርያት ሥራ ላይም ስንሄድ በመጨረሻው ቀን ወይም ደግሞ the last day የሚለው ሐሳብ ነው ሶ እነኚህ በኋለኛው ዘመናት የመጨረሻው ዘመን የሚለው ሐሳብ ከአዲስ ኪዳን በኋላ የሚሆነውን የታይም ጊዜ በሙሉ የሚያካትት ነው የመጨረሻው ዘመን የሚለው ሐዋርያቱ በነበሩበት ጊዜ የመጨረሻው ቀናትናል እዚህ ጋር ዮሐንስ ጽፍ ሰዓት ያሌዳል ምንኙ ግን የኋለኛው የመጨረሻው የሚፈሳብ ግን ነቢያቶቹም በዚህ በብሉይ ኪዳን ታይም ባለበት ታይም ላይ በክርስቶስ መንፈስ ሆኖ ራሳቸውን አላገለግሉ እኛን አገለግሉ የሚለው ሁሉ ፕሮፌቲክ የሆነው ከቤተ ክርስቲያን ጊዜንም ጀምሮ ወደዚህ ባለው መልኩ እንደየሰዓቱ እንደየጊዜው ትሪቡሌሽን ቢሆን ስለሌላውም ያለው ነገር በዛ ውስጥ የተቃለለ ይሆናል
So,
የመጨረሻው ዘመን የሚለውን ሐሳብ ስናስብ ይሄን እንግዲህ ላይ ነው። ሌላው ደግሞ ልናስበው ለሚገባው ጌታ ኢየሱስ ክርስቶስ
ሉቃስ 21 ላይ የአህዛብ ዘመን የሚል ደግሞ እናያለን። ሉቃስ 21 ቁጥር 24 ላይ ስላለንበት ለመጨረሻው ዘመን ነው የሚያወራው። በሰይፍ ስለትም ይወድቃሉ፣ ወደ አህዛብም ሁሉ ይማረካሉ፣ የአህዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአህዛብ የተረገጠች ትሆናለች ይላል። ስለመጨረሻው በመጨረሻው ጊዜ ስለሚሆኑ ጦርነት ስለሚሆኑ እንደዚህ እንደዚህ የሚለውን ሀሳብ የተናገረ ይመጣና የአህዛብ ዘመን የሚል ነገር ይናገራል። ይሄ የሚጀምረው የአህዛብ ዘመን እና ምናስተውል ትዝ ብለን ከሆነ የመጀመሪያው በፍጥረት ላይ ያሉ ንጹህ እያሉ ከውድቀት በፊት፣ ሁለተኛው ደግሞ ታይም በውድቀት ውስጥ የሆነው የእግዚአብሔርን ሀሳብ አይተናል። በኖህ የሆነውን ሀሳብ አይተናል። በአብርሃም የሆነውን ሀሳብ አይተናል። በሙሴ በህጉ ባለው እንደዚህ ባታደርጉ እንደዚህ ይሆንባቸዋል፣ እንደዚህ ብታደርጉ እንደዚህ ይሆናል የሚለው የህጉ እስራኤላውያን ስላልታዘዙ የሙሴን ህግ ለ490 ዓመት ስላልተከተሉ፣ በተለይም ደግሞ የአመታዊ ሰንበት ላይክ ሰንበት የሳምንቱ ሰንበት አለ፣ ቅዳሜ ቅዳሜ ነው በእነሱ። የአመት ደግሞ ሰንበት አለ፣ ላይክ 6 ዓመት ሰራሉ፣ 7ኛውን ዓመት በሙሉ ምንም ነገር መስራት የለባቸው። እነሱ ለ490 ዓመት ስራ ያደረጋችሁ ወደ ባቢሎን ለ70 ዓመት ምድር በዚህ ምክንያት ነው። ወደ ባቢሎን ለ70 ዓመት በኤርሚያስ 70 ዓመት ዩ ኦ ሚ እግዚአብሔር ብሎ ለ70 ዓመት በሚልካቸው የሚል ናቡከደነጾር የመጣበት ታይም ላይ በዚህ ማክሮ ነው ማለት ነው። የአህዛብ ኢየሩሳሌም ነረግጠው እንዳሉ እናያለን። ቤተክርስቲያን እዚህ ጋር እንደጠቃለች ብያለሁ። ስለዚህ ኢየሱስ ክርስቶስ ተመልሶ በኢየሩሳሌም የንጉሱ ከተማ ናት። ኢየሱስ ክርስቶስ በኢየሩሳሌም ሆኖ ለሺህ ዓመት ግዛት እስከሚሆንበት ድረስ ጊዜ ድረስ ሁለተኛው የሆነው የእስራኤል ወደ ኢየሩሳሌም መመለስ እስከሚሆንበት ጊዜ ድረስ የአህዛብ ዘመን ይሆናል። ስለዚህ ናቡከደነጾር መጥቶ ኢየሩሳሌምን ረግጦ ከያዘበት ጊዜ ጀምሮ አሁን ኢየሩሳሌምን ማን ነው የሚገዛው? ግማሽ ግማሽ ማለት እስራኤል ግማሽ እስራኤል። እንዲያውም ቤተመቅደሱን ለመያዝ አላስካኖስ ያለበትን እነዚህ ለመያዝ በዛ በዚህ ዘመን ያለ ነው። ስለዚህ ስቲል አህዛብ የረገጡት ነው። እውነተኛው ንጉስ ሲመጣ ነው ኢየሩሳሌም ለንጉሷ ትክክል የሚል ሶ በትንቢታዊ ጥናት ለዘመን ስለምናወራ የአህዛብ ዘመን ሲ ከናቡከደነጾር መጥቶ ኢየሩሳሌም ከያዘበት ጊዜ ጀምሮ እስከ እውነተኛው ንጉስ እስከሚመለስበት ያለውን እናያለን። እዚህ ጋር አህዛብ ዘመን ስለሚል ሮሜ ምዕራፍ 11 ላይ ስለ ዘመን ሳይሆን ስለሚድኑት አህዛብ ወይም ደግሞ በቤተክርስቲያን ዘመን ስለሚድኑት ሰዎች ጳውሎስ ሲናገር the fullness of gentiles የሚል ነገር ሐሳብ እናያለን። በእስራኤል በመረጣቸው በ12ቱ ነገድ በእስራኤላውያንና በቤተክርስቲያን መካከል ያለውን ልዩነት ሲናገር ሮሜ 11 ቁጥር 25 ላይ እንደዚህ ይላል፣ ወንድሞች ሆይ ልባሞች የሆናችሁ አይምሰላችሁ። ይህንን ሚስጥር አቲን ጳውሎስ ወደ 9 ነው ወደ 12 ሚስጥር የሚላቸው ነገሮች አሉ፣ ቀድምም አንዱ ላይ ተነዋል። ታውቁ ዘንድ ወዳለው የአህዛብ ሙላት የሚል ሐሳብ እናያለን። የሚድኑት ሰዎች ቁጥር በእግዚአብሔር የታወቀ ነው። ስለዚህ የአህዛብ ሙላት የሚለውን ብዙ ጊዜ ሰዎች ከዚህ ጋር ሰምተው ስለሚታይ የአህዛብ ሙላት ማለት ሌላ ነገር ነው። የአህዛብ ዘመን የሚለው ግን ከዚህ ከናቡከደነጾር ጀምሮ ያለው ጊዜ እንደሆነ ብለን እንድናስብ ብዬ ነው። just briefly to see ይህን ያህል ካየንና ከተነጋገርን አፍሪካ ኮንሲል እና አንድ ሁለት ነገር ሳይቻችሁ ጨርሳለሁ። በዚህ በተነጋገርን ሆነ በትንቢታዊ እይታ በሚለው ነገር ላይ መጽሐፍ ቅዱስ ሆል ሰም የሆነውን ፋውንዴሽን ለመስራት በሄድነው ነገር ላይ ጥያቄ ካለ ወይም ደግሞ የረሳሁት ይህን በተጨመረው የምትሉ ነገርም ካለ ለጥያቄ ሽገን
ሽራበቱ ከመጀመሩ በፊት ኢየሩሳሌም ጌታ ተመልሶ እንደሚመጣና የእስራኤል ምን እንደሚያስተዳድር ነው። recently there's a India Israel capital city one and it's called declare
but
what's that got to do anything to do with
the በዚህ አሁን ባየንበት ደረጃ ነው አሁን ያየነው ቢብሊካል የሆነውን መሰረታዊ የሆነውን ቢብሊካል አቃቀማመጥን ያየነው ግን አሁን ሰሞኑን የሆነው ወይም ፊው መዝባክ የሆነው አሜሪካ የኢየሩሳሌም የእስራኤል ዋና ከተማ እንደሆነች አክኖሎጅ አረጋለው ነው ያለችው እንጂ ማንንም የተቀበለ የለም ላይክ አሜሪካና አይ ቲንክ ተወሰኑ ለአንድ አፍሪካ ትንሽ ሀገር ነው ምናምን እንደዚህ ናቸው የተወሰኑ ሀገሮች ናቸው ያንን ኢምባሲያቸውን እዛ ይከፈቱት ግን አቅጣጫው ወደዛ ነው የሚሄደው ዋቴቨር አሁን የሚሆነው ግን በእስራኤል የሚሆነው ነገር ለሁለተኛው ለሆነው ለክርስቶስ ሳይሆን ለሐሰተኛው ክርስቶስ ነው ዝግጅቱ ሁለተኛው ነገር የሚሆነው ኢየሱስ ክርስቶስ ሲመጣ ነው ቤተ መቅደሱ እንኳን አሁን አላስካ ያለበት ወስ ጋር ይሁን ወይ ፈጉኑ ይሁን ዋቴቨር ቢሰሩ እንኳን ያ ቤተ መቅደስ ለሐሰተኛው ክርስቶስ ነው እንጂ ለሁለተኛው ክርስቶስ አይደለም ስለዚህ እነኚህ ዘመኑ ስለደረሰ ዳን ያስተኛው ክርስቶስ ያመጻልጽ እስከሚገለጥ የሚለው እንዲገለጥ ያሉ ዝግጅቶች ናቸውና ትክክለኛው ግን ወንፈኛው ኢየሱስ ሲመጣ በተለይ ዝቅኤል ምዕራፍ 40 እስከ 48 ያለው ነገር ላይ የክርስቶስን ወንፈኛ ማንነት የሚያሳየው ታይም እዛ ላይ ነው እና በዚህ ደረጃ ነው ግን ደግሞ አሁን የሚሆነው ያለው እንደዚህ ዘንብላየው አትክ ነው ለስ ትክክል ይሆናል ያስባል ሌላ ሰው ምናገር ይጠይቃል እንደዛ ከሆነ አሁን ገንም ካልሽው ጋር ይያዛል just brief እይታ እንዲኖረን ለሚቀጥለው ጥናታችን ዝግጅት የተለያዩ አመለካከቶችን እናያለን መሰረታዊ በሆነው መልኩ I think should the next time ask him to allow ይሄን ላሳያችሁ more or less ሌሎቹ እናያለን ግን እንደ እኔ ማጥናትና እይታ ትክክለኛው የሆነው የአዲስ ኪዳን አማኞች አጠባበቅ እንደዚህ መሆን አለበት ብየላለሁ አሁን እንደምን ነጠቅ መጽሐፍ ቅዱስ ያስተምራል ንጥቀት የሚለው ሐሳብ ጳውሎስም ቀደም ስንነጋገር የነበረው ከኤ እስከ ዜድ ያላቸው ሐሳቦች ምንም ከንጥቀት ጋር የተያያዘ አይደለም ንጥቀት ከመሆኑ በፊት እንደዚህ እንደዚህ ይሆናል መጽሐፍ ቅዱስ አይልም ንጥቀት ኩዳባ ፈንድ በበለ ጳውሎስ ዘመን ሐፍል ያደረገ ይችላል ነበር በሰከንድ ሴንቸሪ ሐፍል ያደረገ ይችላል 15 ዋቴቨር ሐፍል ያደረገ ይችላል ንጥቀት ምንም ቅድመ ሁኔታ አይጠብቀው እግዚአብሔር ጊዜና ሰዓት ሲደርስ መነጠቅ የሚለውን ሐሳብ እንጠብቃለን ከንጥቀት በኋላ ግን ከእንደገና ከክርስቶስ ጋር ዳግም ምጽአት ይሆናል በሻመቱ ጊዜ ባሁን ባለነው ቦዲ ሳይሆን በአካላችን በነፍሳችን በመንፈሳችን ሁሉ እግዚአብሔርን የምናገለግልበት ጊዜ እንደሆነ በክብር እንደምንመጣ እግዚአብሔር ቃል ይናገራል ከሺ አመቱ ግዛት በሚሆንበት ጊዜ ከዛ የሚቀጥለው ፍርድ ነው የመጨረሻው የሞቱት ሰዎች ሁሉ ይነሳሉ በታላቁ ነጭ ዙፋን ፊት ሰው ሁሉ ቀርቦ መልስ ሊሰጥበት ይሆናል ክርስቶስ በመስቀል ላይ ያደረገው ነገር ለኃጢአቴ ክርስቶስ ከፍሎልኛል የሚሉት ክርስቶስ ስለከፈለላቸው ይድናሉ ክርስቶስን ያልተቀበሉት ሰዎች ግን እያንዳንዳቸው ሂሳብ ከእግዚአብሔር ጋር የሚወራረዱበት ሁሉም ቅጣት እንደሚሆን ወደ ገሃነመ እሳት ወይም ኮንቲኒውስሊ በሚቃጠለው እሳት እንደሚሆን ይሆናል ከዛ በሚቀጥል እንዳየነው አዲስ ሰማይና አዲስ ምድር ይሆናል just briefly ከእንደገና ይሄን ለማብራራት እና በሚቀጥለው ጊዜ በደንብ እናየዋለን እንነጠቃለን እኛ በሰማይ ስንነጠቅ በሰማይ ላይ ከክርስቶስ ጋር እንሆናለን the bema seat of christ ሰው ሁሉ ስራው ሪዎርዱ የሚታይበት ጊዜ ይሆናል የሚታይበት ይሆናል በዚህኛው በመነጠቅ ቤተክርስቲያን ተነጥቃ በመድር ላይ የሰባት አመት የመከራ ጊዜ ይሆናል ፓራል እኛ በሰማይ ዙፋን ያለነው በመድር ላይ ግን የሰባት አመቱ መከራ የሚለው ሐሳብ እንደሚሆን ነው። ሌሎች ሌሎች ቪዲዮዎችንም ኔክስት ታይም እናያለን። ከክርስቶስ ጋር ዳግም ምጽአት የሺህ ዓመት ግዛት ይሆናል። ልክ አሁን የምህረት ጊዜ ስለሆነ ንስሐ ግቡ፣ እግዚአብሔር ጸጋ ጊዜ ነው እንላለን። በዛ ጊዜ ግን ብረት ሸክላን እንደሚሰብር ኃጢአትን ወይም ጽድቅን ኤክስኪውዝ ነው የምናደርገው እና የሺህ ዓመት ግዛት ይሆናል። ከሺህ ዓመት ግዛት በኋላ ታላቁ ነጭ ዙፋን፣ ከዛ የእሳት ባህር ይሆናል። አዲስ ሰማይና አዲስ ምድር ወደሚለው ወደዛ የኔ አስተምሮ ወይም ደግሞ ትክክለኛው ነው ብዬ የተረዳሁት ወደዚህ ስለሆነ ይሄ ነው የኔ መረዳት ብዬ እያስተማርኩኝ፣ ሌሎችን ሀሳቦች ግን ለማጥናትም እና ሪፈር ለማድረግም እግዚአብሔር ቢፈቀድ ብንኖር ኦገስት ላይ በሚኖሩ ጊዜያቶች እነኝን ኤክስፕሎር እያደረገ እንመጣለን። ዛሬ ተዘጋጅቼ የመጣሁት በቃ ይህንን እይታ ለማጥናት ተዘጋጅተን ባለንም ማቴሪያል ይሁን ወደ ሌላ እንድንድል ነው። ስለዚህ ጥሩ ጨርሻለሁ። ስለነበረን ጊዜ እግዚአብሔር ተመሰገነ ይሁን። እንጸልይና እንጨርሳለን። እግዚአብሔር ሆይ እናመሰግናለን። ክቡር የሆነውን እኛ ስምህን ልንጠራ የማይገባን ይህንን ሰማያዊ ሚስጥር እግዚአብሔር እውነተኛ አስተማሪ የሆንክ መንፈስ ቅዱስ ለሰው ልጆች ሁሉ ለሰሙህና ሊማሩ ይችላሉ ሁሉ በዚህ ዘመን የምትገልጥ አምላክ ለእኛም ይሄ ስለሆነልን እናመሰግናለን። ጤነኛ አእምሮ ስለሰጠህን እግዚአብሔር አምላኬ ሆይ ያንተን ጊዜ እና ትንቢታዊ ያለውን ሁኔታ እንድናስተውል እግዚአብሔር ስለረዳህን እናመሰግናለን። ይሄ ክቡር ነገር ነውና የህይወታችን መቃኛ የሆነው ነገር ነውና እግዚአብሔር አምላኬ ሆይ ተመስገን። በዚህ እንድናድግ እንድንጨምር እንድንስተካከል ያንተን ፍቃድና ሐሳብ በሰጠን ጊዜ አጥብቀን እንድናገለግል እንድናደርግ እንዲሆነን እንጸልያለን። ስለነበረን ጊዜ ሁሉ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።